የተወደዳችሁ አድማጮቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ በዘጻት አፖስቶሊክ ሪፎርሜሽን ቤተክርስቲያን የሚዲያ አገልግሎት የተዘጋጀ የሚቀርብላችሁ ትምህርቶችና ስብከቶችን በድምጽ የምናቀርብበት መርሃ ግብራችን ነው። ይህ ቀጥሎ የምታደምጡት መልእክትም የምትታነጹበትና ብዙ የምትጠቀሙበት እንዲሆንላችሁ ጸሎታችን ነው። መልእክቱን እንድትከታተሉ እንጋብዛችኋለን። አብራችሁን ቆዩ።
በእግዚአብሔር አይን ሁለት አይነት ሩቶች ወይም ደግሞ የኛ መገኛ የሆኑ ሰዎች አሉ። የመጀመሪያው አዳም፣ ሁለተኛው አዳም። ከመጀመሪያው አዳም ሁላችንም ተወልደናል። ስለዚህም ያ ማንነት በምርጫ የሚገኝ ሳይሆን በመፈጠር የሚመጣ ነው። ምርጫው ያለው በዛ ማንነት ላይ መቆየት ወይንስ ከዛ ማንነት ላይ በኃጢአት በሕግ በሞት ከተያዘ ማንነት በጸጋ በጽድቅ በሕይወት ወደ ማንነት መሸጋገር እድሉ ክፍት ነው። ሰዎች ከመጀመሪያው አዳም እንደሚያገኙት ማንነት የግዴታ እስር የለባቸውም፣ ግን አልፈልግም የማለትና እፈልጋለሁ ብለው የመቀበል ምርጫ አለን ሁላችንም። ይሄ ምርጫ ደግሞ መኖሩ እዛ ላይ አያበቃም። ቀጥሎ የሚመጣው ምርጫ ያንን ማንነት እፈልጋለሁ፣ በሁለተኛው ማንነት በሁለተኛው አዳም ማንነት ይሻለኛል፣ እሱን ህይወት እመርጣለሁ ብለው ለተወለዱ ደግሞ ሌላ ምርጫ አላቸው። ተወልደው ያንን ማንነት ከወሰዱ በኋላ ያንን ማንነት ችላ ብለው በድሮ ማንነታቸው የመኖር ወይንም ደግሞ አዲሱን ማንነት ከመወለድ ባለፈ በማሳደግና በመሆን በሙሉ ብቃትና አዲሱን ሰው ሁለተኛውን አዳሙ ለመምሰል የሚበቃ ጸጋ ደግሞ አብሮ ተለቋል። ይሄ ሶስት አይነት ሰዎች እንዲኖሩ ያደርጋል ማለት ነው። የመጀመሪያው ከመጀመሪያው አዳም ብቻ በመወለድ ሰው ሆነው በምድር ላይ የሚኖሩ በመንፈስ ሕያው ያልሆኑ ከአዳም ሞት የተነሳ ከእግዚአብሔር በመነጠል ሰው ብቻ የሆኑ ሰዎች አሉ። እነዚህን ሰዎች የእግዚአብሔር ቃል ፍጥረታዊ ሰው ይላቸዋል። ይበላሉ፣ ይጠጣሉ። ከመወለድ እስከ መሞት ያለውን ማንኛውም ሰው ሊያደርግ የሚችለውን ነገር ያደርጋሉ። ነገር ግን መንፈሳዊ የሆነ ሕይወት የሌላቸው ነፍሳቸው በኃጢአት ባርነት እና በፍርድ ስር በመሆን በመጨረሻም በእግዚአብሔር ዙፋን ፊት በሚቀርቡበት ጊዜ የሚያቀርቡት የማይኖራቸው ፍጥረታዊ ሰው የሚል የእግዚአብሔር ቃል አለ። ሁለተኛው ፍጥረታዊነታቸውን በአዲስ መወለድ በዳግም መወለድ የለወጡ መንፈሳዊ ለመሆን የመጀመሪያውን ስቴፕ የወሰዱ የእግዚአብሔር ቃል እንደሚነገረው ዳግም የተወለዱ ጌታ ኢየሱስ ክርስቶስ በዮሐንስ 3 ላይ ለኒቆዲሞስ እንደተናገረው ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም፣ ብቻ ሳይሆን የእግዚአብሔርን መንግስት ሊያይ አይችልም፣ ሊገባውም አይችልም። ለዚህ ነው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ላይ ለፍጥረታዊ ሰው የእግዚአብሔር ነገር ምንድን ነው ይላል? ሞኝነት ነው። ፒኤችዲ ሊኖረው ይችላል፣ በተለያዩ ነገሮች ላይ ተመራማሪ ጥበበኛ፣ ኢቨን በሃይማኖቱም ውስጥ ሆኖ እንደ ኒቆዲሞስ ከፍተኛ የእስራኤል መምህር ሆነህ እንዴት ይሄ አይገባህም ብሎታል። እንዴት ነው እንደገና እናቴ ማህፀን ገብቼ ነው የሚያክል ሽማግሌ የሚወለደው ሲል ምንም እንዳልገባው ነው የሚያሳየው። ፍጥረታዊ ሰው አይገባውም። ነገር ግን በእግዚአብሔር መንፈስና በእግዚአብሔር ቃል እርዳታ ሰዎች ይህ እውነት ሲበራላቸው የእግዚአብሔርን ቃል በማመን በመንፈስ ቅዱስ ኃይል ወደዚህ የእግዚአብሔር መንግስት ወደሚባለው ወደ መንፈሳዊ ዓለምና ማንነት የእግዚአብሔርን ባህሪ ለመላበስ ሲለወጡ ከሰው ወይንም ደግሞ ከድሮ ማንነታቸው ሳይሆን ከእግዚአብሔር ተወለዱ እንደሚል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆችን ዘንድ ስልጣን ሰጣቸው እንደሚል ሰዎች ከዚህ ፍጥረታዊ ማንነት ወደ መንፈሳዊ ማንነት የሚሸጋገሩበት ስራው በጸጋ የተቃለለ ሲሆን ሰዎች የእግዚአብሔርን ቃል አምነው ህይወታቸውን ለእግዚአብሔር ቢሰጡ መንፈስ ቅዱስ ያንን ህይወት በህይወታቸው ውስጥ ይፈጥራል። ነገር ግን ይህን ህይወት ከተቀበልን በኋላ ገና ነፍሳችን ማለትም አእምሯችን ስሜታችን ፈቃዳችን እግዚአብሔር ሊሰራቸው ስለሚፈልግ ከድሮ ማንነታችን አዲስ የተቀበልነውን የህይወት ማንነት ቅርጽ እንዲይዙ እግዚአብሔር ስለሚያደርግ ልብ ምን ነው ማለት ነው የልብ ለውጥ ምን ነው የነፍስ ለውጥ ያንን የሚሰራው የእግዚአብሔር ጸጋ እንዲሰራ ካልፈቀድንለት በውስጣችን ያለው አዲስ ህይወት ቀጭጮ የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 3 ላይ እንደሚናገረው እናንተ የስጋ እንደመሆናችሁ በክርስቶስም ህፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም እንደሚለው ህፃን ሆነው የሚቀሩ ከዛኛው ዓለም ወጥተዋል ግን በዚህኛው ዓለም ሙሉ ማንነታቸውን ያላሳደጉ ፈጽሞ ክርስቶስን የማይመስሉ ሰዎች አሉ። የቆሮንቶስ ቤተክርስቲያን በጣም ብዙ በውጪ በአለም የሌሉ አሳፋሪ ነገሮችን የሚያደርጉ ከመሆናቸውም በላይ ያን ነገር ደግሞ እንደ ክፉ መማያዩ ነገር ግን ቤተክርስቲያን ሆነው ያሉ ሰዎች ስለነበሩ ጳውሎስ እናንተ አልዳናችሁም ፍጥረታዊ ሰዎች ናችሁ አላላቸው ስጋውያን ናችሁ። ስለዚህ መጀመሪያ ዛሬ የምጠይቃችሁ ጥያቄ ለምን ማረው ትምርት መሰረት ስለሆነ እኔ መንፈሳዊ ነኝ ወይ? እኔ የዳነ ስጋዊ ነኝ ወይ? እኔ ጭራሽ የክርስቶስ ህይወት በህይወቴ እንዳለ እርግጠኛ ያልሆንኩኝ ያልዳንኩኝ ፍጥረታዊ ነኝ ወይ? የሚለውን ጥያቄ መመለስ ክሪቲካል ነው። መንፈሳዊ የሆኑ ሰዎች ሞር መንፈሳዊ ለመሆን ብዙ ሰፊ ሩም አለ። ስጋውያን ይሆን ደሞ ከሆነ ያንን አራግፈን ወደ መንፈሳዊነት እድገት ልንገባ የእግዚአብሔር መንፈስ ይጋብዘናል። ፍጥረታውያን ከሆነን እንዲሁ መጽሐፍ ቅዱስ ደስ ስለሚለን እንዲሁ በተለምዶ እግዚአብሔርን ስለምንወድ ከሆነን ይሄንን በር ለኛ ማንንም ሊገባልን አይችልም። ምንም አይነት ባክግራውንድ ቢኖረን እያንዳንዱ ሰው ይቺን በር ማለፍ አለበት ለራሱ አምኖ ህይወቱን ለእግዚአብሔር ሰጥቶ በክርስቶስ ኢየሱስ ደም ኃጢአቱ ታጥቦ በስሙ አምኖ መዳን አለበት። ይሄ የየትኛው ቤተክርስቲያን የሞትና ያለመሆን ጉዳይ አይደለም፣ የህይወትና የሞት ጉዳይ ነው። ስለዚህ ክርስቶስን ስለመምሰል የክርስቶስ ልብ ስለመኖር ስናወራ ለፍጥረታውያን ሰዎች ሞኝነት የሚሆን ነገር ነው የሚሆነው ማለት ነው። ለስጋውያን ደግሞ በጣም አስቸጋሪና ብዙ የህይወት መስዋዕትነት የሚያስከፍል ነው የሚሆነው። ለመንፈሳውያን ደግሞ በጣም ኤክሳይቲንግ የሆነ ትልቅ ማዕድ ነው የሚሆነው። ወጣም ወረደም አሁን አጣብቂኝ ውስጥ ያለንበት ጊዜ ነው። እግዚአብሔር አንድ ሰው ይፈልጋል። የሚፈልገው ሰው ስጋዊ ሰው አይደለም፣ ፍጥረታዊ ሰው አይደለም። እግዚአብሔር የሚፈልገው መንፈሳዊ ሰው ነው። የመጀመሪያውን አዳም የሚመስል ሰው አይፈልግም። የመጀመሪያውን አዳምነቱን ትቶ ነገር ግን ሁለተኛውን አዳም የመጀመሪያውንም ሁለተኛውንም የማይመስልም አይፈልግም። ስጋዊ ሰው ማለት ነው ሁለቱንም የማይመስል ማለት ነው። ሁለቱንም መምሰል አይቻልም፣ ሁለቱንም አለመምሰል ግን ይቻላል። አንድ ሰው የክርስቶስ ልብ ያለው ስንል እግዚአብሔር አሁን ስታንዳርድ ኦሬዲ አስቀምጧል። ዳዊት አይደለም፣ ሳሙኤል አይደለም፣ ኖህ አይደለም፣ አብርሃም አይደለም። ስታንዳርዱ ማን ነው? ክርስቶስ ነው። ስለዚህ ጳውሎስ ምን ይላል? እኛ የክርስቶስ ልብ አለን ይላል። የክርስቶስ ልብ አለን ማለት የክርስቶስ ልብ ምንድን ነው? ምን አይነት ነው? በሱ ልብ የኛን ልብ ለክተን ርቀቱ መሞላት አለበት። ለዛ እግዚአብሔር ጸጋ አዘጋጅቷል። ስለዚህ በዚህ ትውልድ ውስጥ እግዚአብሔር ሲሪየስ ስራ መስራት ስለሚፈልግ እስካሁን በመመሳሰልና በይሁንታ የኖርነውን ህይወት አቁመን ሲሪየስ ጥያቄ በመጠየቅ የኔ ልብ ከክርስቶስ ልብ ጋር ሲነጻጸር ምን ያህል ልዩነት አለ? ወይ ክርስቶስን መተው ነው ወይ ደግሞ ክርስቶስን መምሰል ነው? ከማስ መሰል ህይወት መውጣት አለብን። ከመመሳሰል ህይወትም መውጣት አለብን። አሁን ክርስቶስን መምሰል ነው እንጂ ማስመሰል በጣም አክሰፕተብል አይደለም። ስጋዊነት ማለት አስመሳይነት ነው። ፍጥረታዊነት ማለት ጭራሽ አለመምሰል ነው። ምንም የሚመሳሰል ነገር የለም። ዝም ብለን በሃይማኖት ቅርጽ ለናስመስለው ብንሞክርም በመንፈሳዊ ዓለም ስታይ ዲስቲንክቲቭሊ ይታወቃል። ስለዚህ ይሄ የክርስቶስ ልብ አለን የሚለው በአንደኛ ቆሮንቶስ ምዕራፍ 2 የመጨረሻ ቁጥር ላይ የመጨረሻ አረፍተ ነገር ነው። እዛ ኮንክሉዥን ላይ ጳውሎስ የደረሰበትን ሂደት በምናይበት ጊዜ ነው የክርስቶስ ልብ ምን አይነት እንደሆነ የምንረዳው። ምክንያቱም ጳውሎስ እነዚህ የቆሮንቶስ ክርስቲያኖች ብዙ ኢንቨስት ያደረገባቸው ሰዎች ናቸው። በኤፌሶን ቤተ ክርስቲያን በሐዋርያት ሥራ ላይ እንደምናየው ለሶስት ዓመት ተቀምጦ አስተምሯቸዋል። ፍሬያማ ነበር። የኤፌሶን መልእክትን ስታነቡ ከቆሮንቶስ መልእክት በጣም ይለያል። የኤፌሶን መልእክት በጣም ከፍ ያለ ምስጢርን የሚናገርበት ክፍል እና ብዙ ነቀፋ የሌለበት ክፍል ነው አይታችሁት ከሆነ። የቆሮንቶስ ደግሞ አንድ ዓመት ከስድስት ወር ወይም ደግሞ ዓመት ተኩል አጥፍቶባቸዋል። ጳውሎስ እንደዚህ ኢንቨስት ያደረገባቸው ብዙ አብያተ ክርስቲያናት የለም። አንዳንዶቹ እንደውም በፊቱንም አይተውት አያውቁም። በዝና ነው ጳውሎስ የሚያገለግላቸው የነበረው እንደነ ቆላሴስ አይነት ቤተክርስቲያኖችን። በቆሮንቶስ ቤተክርስቲያን ምክንያት ጳውሎስ ብዙ መከራ አይቷል፣ ብዙ አልቅሷል። መልእክቱን ስትመለከቱ እንዴት አድርጎ ዲል ሊያደርግ እንደሚችል ብዙ እንደተቸገረ እናያለን። በጅራፍ ልምጣባችሁ፣ በፍቅር ልምጣ፣ አንዳንዶቹን ነፍሳቸው በጌታ ቀን ትድን ዘንድ ለሰይጣን አሳልፎ የሰጣቸው ሰዎች ሁሉ ነበሩ። በዚህ ውስጥ ውጪ የሌለ ኃጢአት በእናንተ መካከል አለ። ከእናንተ መካከል የአባቱን ሚስት አግብቶ የሚኖር ሰው አለ፣ እንዲሁም ደግሞ ትመጻደቃላችሁ ብለው በእንደዚህ አይነት ነገር ይመጻደቁ ነበር። ፍርድ ቤት እየተጓተቱ ሄደው በእናንተ መካከል በትዳር ጉዳይና በኤቭሪዴይ ኢሹስ የሚፈርድ ሰው ጠፍቶ ነው ወይ? እኛ በመላእክት ላይ እንደምንፈርድ እንኳን አታውቁም ወይ ብሎ ጳውሎስ እንዴት ይሄንን እንኳን መፈጸም የሚችል ሰው ጠፍቶ የእግዚአብሔርን ስም ታሰድባላችሁ፣ ፍርድ ቤት ለፍርድ ቤት እየተጓተታችሁ ይላል። የእኛን ዘመን አይመስልም? የጌታ እራት በሚደረግበት ጊዜ ቅዱስ ቁርባን አንዳንዶች በጣም ባለጠጋ የሆኑ ሰዎች ድግስ ይዘው መጥተው ፓርቲ ያደርጋሉ። ደሃው የሆኑ ሰዎች ደግሞ እነሱ ሲበሉ ይቁልጭልጭልጭ እያሉ ያሉ። ይሄ የጌታ እራት ነው። የምትበሉበት ቤት የላችሁም ወይ? ከዚህ የተነሳ ከእናንተ ብዙዎች አንቀላፍተዋል፣ ብዙዎች ታሟል። አንዳንዶች ማለት ሰዎች በሞት እስኪቀጡ ድረስ ድፍረት የነበረበት ቤተ ክርስቲያን ነው። እነዚህ ከዳኑ በኋላ ደህንነታቸውን እግዚአብሔር ያዘጋጀላቸውን ጸጋ መጠቀም ስላልቻሉ ደስ የሚለው ነገር ጳውሎስ ተስፋ አልቆረጠባቸው። አንድም ቦታ አልዳናችሁም፣ ክርስቲያን አይደላችሁም፣ ቤተ ክርስቲያን አይደላችሁም አለ። ያንን የተሰጣችሁን ህይወት አቢዩዝ አድርጋችሁታል። ስለዚህ መስተካከል አለባችሁ፣ ልትታረሙ ይገባል ብሎ ይሄንን ትክፍፍል ነበር። እኔ ጴጥሮስ ነኝ፣ አጵሎስ በጣም እንትን ናቸው፣ በጣም ስታይሊስት ናቸው። በጣም ንግግር የሚያደንቁ ሰዎች አጵሎስ ነኝ ይላሉ፣ ተአምር የሚያደንቁ ሰዎች የጴጥሮስ ነኝ ይላሉ። እንደ ጳውሎስ አይነት ደግሞ በጣም ምን አይነት ሐዋርያ ልበላችሁ፣ ነገሮችን ከስር ከመሰረቱ መገንባትና ጊዜ ወስዶ የሚሰራ አይነት ሰው ደግሞ የጳውሎስ ነኝ። ጳውሎስ ያላቸው ነኖፋስ አንደኛችንም ስለ እናንተ የከፈልነው ዋጋ የለም፣ ክርስቶስ ነው የሞተላችሁ ይላቸዋል። ይህንን ካለ በኋላ ነው ስለተቀበሉት ደህንነት አዲሱ ህይወት ምን ማለት እንደሆነ፣ እግዚአብሔር ምን እንደሚፈልግ፣ ምን አይነት ስታንዳርድ እንዳስቀመጠ በክርስቶስ የሚናገረው እንደዚህ ይላል። ቁጥር 18 ላይ ምዕራፍ 1 የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚህ ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? እግዚአብሔር በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚድኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና ብሎ ያስቀምጣል። ብዙ ጥበበኞች አሉ፣ ብዙ ኃይለኞች አሉ፣ በተለያየ ነገር ላይ ከፍታ ላይ ደረሱ ሰዎች አሉ። ነገር ግን የእግዚአብሔርን ፍላጎትና የእግዚአብሔር የሆነውን ነገር ዓለም በጥበቧም በኃይሏም ልትደርስበት አልቻለችም። አይሁድ ምልክት ነው የሚፈልጉት፣ ግሪኮች ደግሞ ጥበብን ይፈልጋሉ። እኛ ደግሞ የተሰቀለውን ክርስቶስን እንሰብካለን ይላል። ይሄ በጣም ትልቅ ነገር ነው። የአይሁድ ፍላጎት ምልክት የሚለው ኃይል ነው። አይሁዳውያን ከኃይል ጋር በጣም ፍላጎት አላቸው። ኃይል ይፈልጋሉ። ሚራክል ፓወር ካዩ በቃ እግዚአብሔር ነው ብለው ለፓወር የተሰጡ ሰዎች ናቸው። ኃይል ግሪኮች ደግሞ ኃይል አይደለም ዋናው ጥበብ ነው፣ ሐሳብ ነው ብለው የጥበብና የሐሳብ ፍላጎታቸው ከፍተኛ ነው። ጥበብ ያለ ከመሰላቸው ግሪኮች ደግሞ ለዛ ይሰጣሉ። ከዚህ ተነሳ እኛ የተሰቀለውን ክርስቶስን ስንሰብክ አንደኛ በዛን ጊዜ መሰቀል ማለት የደካማነት ምልክት ነው። አንድ ሰው ራሱን ማዳን ካልቻለ እኔ እንዴት ያድነኝ ይችላል? ሁለተኛ ክርስቶስ ያስተምረው የነበረውን ትምህርት ከግሪክ ጥበብ ጋር አስተናጻጽሩት ሞኝነት ነው። ስለዚህ እኛ የምንሰብከው ክርስቶስ ለአይሁድም ለግሪክም እንደነ ይላል ማሰናከያ ነው። የፍጥረታዊ ሰው የሚፈልገው ኃይል የለበትም። ውስጡ ፍጥረታዊ ሰውን ዋው የሚያስብለው ጥበብ የለበትም። እግዚአብሔር ምን አደረገ ይላል? የእግዚአብሔር ድካም ከሰው ኃይል ይበልጣል፣ የእግዚአብሔር ሞኝነት ከሰው ጥበብ። ስለዚህ እግዚአብሔር ምን አደረገ? ክርስቶስ ሲያመጣው የመስቀሉን ፓኬጅ እግዚአብሔር ሲያመጣ በምድር ላይ ያለውን ጥበብ ሁሉ ከንቱ አደረገው፣ በምድር ላይ ያለውን ኃይል ሁሉ ደካማ አደረገው። ለምን? የእግዚአብሔር ድካም የፈለገ ኃይል ብታመጡ ከዛ ይበረታል። የእግዚአብሔር ሞኝነት የፈለገ ጥበብ ብታመጡ እርሱ ከዛ ይጠበባል። ክርስቶስን ደግሞ ሲናገር ምን ይላል? የእግዚአብሔር ለተጠሩት ቁጥር 24 ላይ ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ስለዚህ በዚህ ሞኝነት ውስጥ ጥበብ አለ፣ በዚህ ደካማነት ውስጥ ኃይል አለ። የማ ጥበብ? የእግዚአብሔር። የማ ኃይል? የእግዚአብሔር። ስለዚህ ክርስቶስ የእግዚአብሔር ኃይል ነው። ክርስቶስ የእግዚአብሔር ጥበብ ነው። አሁን አያችሁ፣ መጀመሪያ ስንድን እሱን በሞኝነት ተቀበልንና ከዛ በኋላ ድንገት ብልጥ መሆን ጀመርን። ስናየው ጥበቡ ሲያንስብን ደጅ ያሉ ፍልስፍናውም ሳይኮሎጂውም እንትኑም ያ ሞር ከእግዚአብሔር ጥበብ ሻል ይላል። ስታዋሩት ሰዎች ቶሎ ሪስፖንድ ያደርጋል። ነው የእግዚአብሔር ጥበብ አሁንም ከሰው ጥበብ ይበልጣል። አንዳንድ በጣም ኃይል የሚረጩ መንገዶችን ስናስብ ይሄኛው መንገድ ኃይለኛ ነው፣ እግዚአብሔር ያቃተው መሰለን። ግን አሁንም ቢሆን ከሰው ኃይል የእግዚአብሔር ድካም ይበረታል። ያ በሞኝነት የዳንበት ጥበብና ኃይል አሁንም ደግሞ ኃይለኛ ነው፣ ለዘላለምም ኃይለኛ ነው። ስለዚህ አሁን እኛ ክርስቲያኖች ልንመጣ የሚያስፈልገው ክርስቶስን አምነን የዳንን ሰዎች ያ በሞኝነት ያዳነን ኃይልና ጥበብ እሱ ነው። እንደገና ዓለምን እንድናሸንፍ፣ ስጋን እንድናሸንፍ፣ ሰይጣንን እንድናሸንፍ፣ ክርስቶስን በሚመስል ሕይወት እግዚአብሔር እንድናከብር የሚያደርገን ያው የእግዚአብሔር ጥበብና ኃይል የሆነው በክርስቶስ የተገለጠው ጸጋ ነው። ወንድሞች ሆይ ይላል፣ ስለዚህ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች ምን አልተደረጉም ይላል? አልተጠሩም። ጥበበኞች፣ ኃያላን፣ ባላባቶች ይላል። አሁን እነዚህ ሰዎች አልተጠሩም። ያልተጠሩበት ምክንያት ኃያላን ስለሆኑ፣ ጥበበኛ ስለሆኑ ወይንም ደግሞ ባላባት ባለጠጋ ስለሆኑ አይደለም። በዛ ነገር ላይ መመካትና በዛ ነገር መዳን ስለፈለጉ እዛ ነገር ላይ ስለተንጠላጠሉ እዛው ላይ ተንጠልጥለው ቀሩ ነው የሚለው። እናንተ ደግሞ የተጠራችሁት ባለጠጋም ስለሆናችሁ አይደለም፣ ጠቢብም ስለሆናችሁ አይደለም። እግዚአብሔር የማንም ባቢ በጣም ዊዝደሙ ብሎ እግዚአብሔር አልጠራህም አይደል? አይደል ነው እኮ። እንደዚህ አይነት ቢጠራ ኖሮ በጣም ብዙ ነበሩ፣ አንደኛችንም እዚህ ውስጥ አንገባም ነበር። እነሱን እግዚአብሔር መጥራት አልፈለገም ይላል። እንደውም ይሄንን በዓለም ላይ ያለውን ጥበብ የሚባለውን ኃይል የሚባለውን ባለጠግነት የሚባለውን ለማሳፈር ብሎ ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱን ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንት የተናቀ ያልሆነውን ነገር መረጠ። ለምን? ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ። በቃ ምንም መመኪያ ሰው እንዳይኖረው የመጀመሪያው አዳምን መመኪያውን ሁሉ አስጥሎ የሚያስመካ እግዚአብሔር ብቻ ነው እንድንል ያን ሁሉ ነገር አድርጎ እግዚአብሔር በመስቀል ላይ የራሱን ጥበብ፣ የራሱን ኃይል፣ የራሱን ባለጠግነት ገለጠ። እሱን የስ ስንል ከሞት ወደ ህይወት፣ ከጨለማ ወደ ብርሃን፣ ከሰይጣን መንግስት ወደ እግዚአብሔር መንግስት ተሸጋገርን ይላል የእግዚአብሔር ቃል። በሱ ጸጋ፣ በሱ ጥበብ፣ በሱ ኃይል ደግሞ ወደሚቀጥለው ሌቭል እንሄዳለን። አሁን እግዚአብሔር ሁላችንም ይጠይቀን፣ በዛ ጸጋ ከዳናችሁ በኋላ በሌላ ኃይል፣ በሌላ ጥበብ፣ በሌላ ብልጽግና እንዴት ነው እሱ እግዚአብሔርን ኢምፕረስ ልናደርገው የምንችለው? There is no way. ስለዚህ ጳውሎስ ምን ይላል? እንደውም መጀመሪያ እነሱ ጋር ሲሄድ ስለነበረው ነገር ይነግራቸዋል። ምን ይላቸዋል? ወንድሞቼ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነት ለእናንተ እየነገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር ይላል። ብዙ ነገር እኮ ያውቃል። ሁሉንም ጥበብ፣ እውቀት ምናምን ዲሞንስትሬት የሚደረጉ ነገሮችን ሁሉ እንደሌሉ አድርጌ አንድ ነገር ብቻ ክርስቶስን ብቻ ይዤ ወደ እናንተ መጣሁ። ምክንያቱን ሲናገር ምን ይላል? እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርኩ። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን፣ ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም። ለምንድን ነው? ሲጀምሩ በትክክለኛ መሰረት ላይ እንዲጀመር ስለፈለገ የሚያውቀውን እንደማያውቅ የሚችለውን እንደማይችል ያለውን እንደሌለ ሆኖ እግዚአብሔር ያስቀመጠውን ጥበብ ኃይልና ብልጽግና ብሎ ያቀረበውን የመስቀሉን ፓኬጅ ይዞላቸው መጣ። ከዛ ምን ይላል? ቢያስፈልግ በበሰሉት መካከል ግን ጥበብን እናገራለን። ነገር ግን የዚህን ዓለም ጥበብ አይደለም፣ የሚሻሩትን የዚህን ዓለም ገዢዎች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። ከዚህ ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀም። አውቀውስ ቢሆኑ የክብርን ጌታ ባልሰቀሉትም ነበር። ሰይጣን እኮ ትልቁን ሎስ ሉዝ ያደረገው ወይም ትልቁን ክስረት የከሰረው ክርስቶስ እንዲሰቀል በገፋፋና ባደረገ ጊዜ ነው። ምክንያቱም እግዚአብሔር ያስቀመጠው የጥበቡ፣ የኃይሉ፣ የደህንነቱ፣ የጸጋው ሁሉ ምንጭ መስቀሉ ላይ ነበረ። ስላልገባቸው እግዚአብሔር እያደረገ ያለው ነገር፣ እግዚአብሔር በድካም ውስጥ እየገለጠ ያለውን ኃይል፣ በሞኝነት ውስጥ እየገለጠ ያለውን ጥበብ፣ በድህነት ውስጥ እየገለጠ ያለውን ብልጥግና ስላልተረዱ የዚህ ዓለም ገዢዎች እንኳን አልገባቸውም ይላል። ቢገባቸው ኖሮ አይሰቅሉትም ነበር። ነገር ግን ዓይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራል። ለእኛ እግዚአብሔር በመንፈሱ በኩል ምን አደረገው ይላል? ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ማን ነው? እንዲሁም ደግሞ እግዚአብሔር ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። ስለዚህ የተቀበልነው ጥበብ የዓለም ጥበብ አይደለም። የተቀበልነው መንፈስ የዓለም መንፈስ አይደለም። የእግዚአብሔር መንፈስ፣ የእግዚአብሔርን ኃይል ተቀብለናል። ኃይልን እስክትቀበሉ ቆዩ እንደተባሉት ማለት ነው። መንፈስ ቅዱስ የእግዚአብሔር ኃይል ነው። የእግዚአብሔርን ጥበብ ተቀብለናል። ከዚህ ይሄ ሁለተኛው አዳም ወይም ደግሞ ሕይወትና ጸጋ የተገለጠበት ማንነት ሁለተኛው ሰው ክርስቶስ የእግዚአብሔር ጥበብና ኃይል ነው። እና ይህን መንፈስ ተቀብለናል፣ ይህን ጥበብ ተቀብለናል ይላል። የእግዚአብሔርን ጥልቅ ነገር እንኳን እንድንመረምር፣ ከዛ በኋላ መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም ይላል። መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ነገር ሁሉን እንመረምራለን። አስቡት ከሰው የምናገኘው ጥበብና ኃይል እንኳን ለመንፈሳዊ ዓለምና እንኳን ለሚመጣው ዓለምና ለዚህኛው ዓለም በቂ አይደለም። ዛሬ በዓለም ላይ ብዙ ችግሮች አሉ፣ ብዙ ጣውረዶች አሉ፣ ብዙ ፈተናዎች አሉ። እነዚህን ግን በሰው ጥበብ የሚፈቱ አይደሉም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለው። ቀደም እንዳልኳችሁ ፍጥረታዊ ለሆነ ሰው ይሄ ነገር ሞኝነት ነው ማለት ሊገባው አይችልም። እንኳን ለራሱ ሊቀበለውና ለተቀበሉ ሰዎችም ያዝናል። እንደዛ አይነት ሰው ምን ማለት ነው? የዛሬ 2000 ዓመት መስቀል ላይ የሞተ አንድ አይሁዳዊ የዘላለም ሕይወት ይሰጠኛል ብሎ ማመን ምንድነው? በዛ መስቀል ላይ የፈሰሰ ደም ኃጢያቴን ያጥብልኛል፣ ከኃጢያትም ነፃ ያደርገኛል፣ ህሊናዬን ያነጻል ብሎ ማመን ምንድነው? ከሞት በኋላ ያለውን ህይወት ለዘላለም በመንገስ ያኖረኛል ብሎ ማመን ምንድን ነው? እነዚህን ነገሮች ሁሉ ሊቀበል አይችልም። ምክንያቱም በመንፈስ የሚመረመር ስለሆነ ሊያውቀው አንዱ ነገር የምነግራችሁ ነገር አሁን የገባን ነገር ስለገባን ቀላል መስሎን ነው እንጂ ካልገባችሁ የፈለገ ትምህርት ቤት ብትሄዱ፣ የፈለገ ሺህ መጽሐፍ ብታነቡ፣ የፈለጋችሁትን ብታረጉ ሊገባችሁ አይችልም። እግዚአብሔር በጸጋው ስለረዳን ገባን፣ በጣም በቀላሉ ገባን። ስለዚህ በቀላሉ ስለገባን ልናቃልለው ግን አይገባም። ሚስጥሩ ትልቅ ስለሆነ በጣም ለሚገባቸው ነገር ለሚያውቁ ሰዎች፣ ብዙ ላነበቡ ሰዎች፣ ሚስጥር ለሚረዱ ሰዎች ብትነግሯቸው ምንድን ነው ነገር ይላል? ሞኝነት ነው ይላል። የሚያሳዝነው ነገር ይሄ ሁሉ ነገር ከገባን በኋላ ተመልሰን ጥለን የመጣነውን ነገር ለመሆን የምናሳየው ጥረትና የምንከፍለው ዋጋ የምንሄድበት መንገድ ርዝመቱ ልናሳይ የምንፈልጋቸው ብልጠቶች እግዚአብሔር ሲያያቸው በጣም ያስቃሉ። ምክንያቱም በየቤቱ ባልና ሚስት ሁለቱም የተሻለ ብልጥ ለመሆን ይሞክራሉ። በየቤቱ ወላጅና ልጅ ብዙ ብልጠት ኃይል የኃይልና እኮ የብልጠት ውድድር ሆኗል። ብዙ ነገር አገልግሎት ብትሉ በየስፍራው ያለው ነገር። ስለዚህ የእግዚአብሔር ጥበብ ሲመጣ ግን ከውድድር ነፃ ያደርገናል። ለምን እንደሚያደርገን አሳያችኋለሁ። መንፈሳዊ ሰው ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። ራሱ ግን በማንም አይመረመርም ካለ በኋላ እንዲያስተምረው የጌታ ልብ ማናውቆት፣ እኛ ግን የክርስቶስ ልብ አለን። አሁን አያችሁ፣ ይህንን ኃይል ሰማይና ምድር ሊሸከሙት የማይችለውን ኃይል ማን ሊመረምረው ይችላል? ይህንን ጥበብ የዚህ ዓለም ገዦች ሊገባቸው ያልቻለ እግዚአብሔር በሞኝነት ሲመጣ በጣም ጠቢባን አልገባቸውም። እግዚአብሔር በጥበብ ቢመጣ ምን ሊሆኑ ነው? በሏ እግዚአብሔር በጣም በደካማ መንገድ ነው በመስቀል ላይ የመጣው። እሱን ማሸነፍና መርታት ካልቻሉ እግዚአብሔር በኃይል ቢመጣ ምን የሚተርፍ ነገር ይኖራል? ይህንን ማን ማስተማር ይችላል ይላል። እንዲያስተምረው የጌታን ልብ ማሊያ ግን ይህንን ማስተማር የሚችለው የክርስቶስ ልብ ያለው ነው። እግዚአብሔር ከብሉይ ኪዳን ጀምሮ ከሰዎች ልብ ጋር ጉዳይ ያለው የእግዚአብሔርን ጥበብና የእግዚአብሔርን ኃይል እግዚአብሔር አምኖ የሚያስቀምጥበት ልብ ይፈልጋል። ያ ልብ ብልጣብልጥ ልብ ሊሆን አይችልም። ያ ልብ በዓለም ጥበብ ከፍ ያለ ሊሆን አይችልም። ያ ልብ በእኔነት የተሞላ ከራሱ በላይ ማሰብ የማይችል እኔ የሚል ሊሆን አይችልም። አያቸው አሁን የክርስቶስ ልብ ምን አይነት ቢሆን ነው እግዚአብሔር ይሄን ሁሉ ምስጢር ቆላሴስ ላይ እንደሚናገረው የእግዚአብሔርን ምስጢር ትረዱ ዘንድ እርሱ ማን ነው ይላል? ክርስቶስ ነው ይላል። የተሰወረ የእግዚአብሔር የጥበብና የእውቀት መዝገብ በእርሱ ነው ይላል። እግዚአብሔር ያለውና የሆነው ነገር ሁሉ በክርስቶስ ውስጥ ነው ያለው። ክርስቶስ እንደኛ ሰው በመሆን ያንን የእግዚአብሔርን ሕይወት የእግዚአብሔርን ኃይል የእግዚአብሔርን ጥበብ የእግዚአብሔርን ምስጢር ሁሉ ተሸክሞ ሰው ሆኖ መመላለስን አሳይቶናል። ስለዚህ ያ የክርስቶስ ልብ እግዚአብሔርን የሳበ ልብ ምን አይነት ልብ ቢሆን ነው? ስለዚህ ይሄን የክርስቶስን ልብ እንድናይ ነው የምፈልገው አሁን አያችሁ መጀመሪያ የክርስቶስን ልብ ለምንድን ነው የክርስቶስ ልብ የሚያስፈልገው ስንል የእግዚአብሔርን ጥበብ የእግዚአብሔርን ባለጠግነት የእግዚአብሔርን ኃይል ሁሉ በመሸከም የእግዚአብሔርን ክብር በምድር ላይ ለማሳየት የእግዚአብሔርን ዓላማ በምድር ላይ ለመፈጸም ከራሳችን ጥረት ነፃ ለመሆን እግዚአብሔር የሚፈልገውን ነገር ያለ ጥረትና ያለ ብዙ ችግር በሰዎች ዘንድ ለማሳየት የእግዚአብሔርን ህይወት በፍጥነት ወደ ሰዎች ለማድረስ የሰይጣንን አሰራር ለማሸነፍ ለዚህ ሁሉ እኛ በራሳችን ጥበብ ሰይጣንን ልናሸንፈው አንችልም ከኛ እጅግ ብዙ ሊጠበብ እንደሚችል ማወቅ አለባችሁ በራሳችን ኃይል አንድ አጋንንት ማሸነፍ አትችሉም ለምን ከኛ በኃይል እጅግ ይበልጣሉ በጥበብም በኃይልም አንድ ሰው እንደተናገረ ሰይጣን ሲፈጠር ሞኝ እንኳን ቢሆን ከአዳምና ከሔዋን ጀምሮ ባገኘው የሥራ ልምድ እኛ 40 ዓመት የሥራ ልምድ ያለው ሰው 40 ዓመት የሰሩ ናቸው እንላለን እሱ ስንት ሺህ ዓመት እንደሰራ በሰው ላይ ማወቅ ትችላላችሁ ሴት ያቃል ወንድ ያቃል የተማረ ያቃል ገበሬ ያቃል ሁሉንም ስለሚያቅ ሲጀመር ጠቢብ ነው በሥራ ልምድም በጥበብም ስለሚበልጥ አያችሁ እኛ አሁን ኮምፕሊትሊ በራሳችን ጥበብ ኃይልና በራሳችን ሪሶርስ ላይ ተስፋ መቁረጥ አለብን ጳውሎስ አያችሁ ኃይል በጣም በህይወቱ ስለሚያልፍ ኃይለኝነቱ ስለሚያስቸግር እግዚአብሔር የሰይጣንን መውጊያ ሰጠኝ አለ ለምንድን ነው አረ ውሰድልኝ ብዬ ሶስት ጊዜ ስጸልይ እኔ እኮ የምፈልገው ደካማ እንድትሆንልኝ ነው አንተ ስትበረታ እኔን ታደክመኛለህ አሁን አብዛኛው ሰው በአገልግሎትና በህይወቱ እግዚአብሔርን የሚያደክመው ብርቱ እየሆነ እኮ ነው ከዛ ሲመለስ ማታ ፍንችር ብሎ ይመጣል አገልግሎት ላይ በጣም ብርቱ ሆናችሁ ስትወጡ ድካማችሁን አይታችሁ ነው የምትወርዱት በጣም ደካማ እንደሆናችሁ በራሴ አልመካም ብላችሁ ባዶ ሆናችሁ ስትወጡ ግን የእግዚአብሔር ሙላት የእግዚአብሔር ኃይል ይገለጣል ማቴዎስ 11 ላይ ከ28 እስከ 30 ጌታ ምን አይነት ልብ እንዳለውና ከሱ እንድንማር ምክር ይሰጠናል ታቆታላችሁ ያንን ቃል እንደዚህ ይላል እናንተ ደካሞች ብዙ ጊዜ ይሄንን ቃል ምን እንጠቀመው ለኛ አይደለም አይደል ሚገርማችሁ ነው በደጅ ቆም ያንኳኳለው የሚለውም ለኛ ነው ለቤተ ክርስቲያን ነው ይሄኛውም ለኛ ነው ከላይ ያለውን ስታነቡ የሰማይ ምስጢር ለተገለጠላቸው ሰዎች እኮ ነው ለነሱ ነው የሚነግራቸው አባት ወይ የሰማይና የምድር ጌታ ከጥበበኞች ካስተዋይ ሰውረ ለህፃናት ስለገለጥክላቸው አመሰግናለሁ አባት ወይ ፈቃድ በፊት እንዲሆኗል እያለኮ መጥቶ ነው ከዛው ለምን እንጠለዋለን እናንተ ደካሞች ሸክማችሁ የከበደ ሁሉ ወዴት ነው ወደ እኔ ኑ እኔ አሳርፋችኋለሁ ቀንበሬን በላያችሁ ተሸከሙ ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ ረፍት ታገኛላችሁ ቀንበሬ ልዝብ ሸክሜም ቀሊል ነው ስለ ልብ ነው የሚያወራው ከኔ ተማሩ የልብ ትምርቱ ሰዱ የኔ ልብ ማርኩ ላይ ሁለት ነገር ነው ያለው አንዱ የዋህ ነው ሌላው ትሁት ነው በጣም ማንፈልጋቸው ነገሮች የዋህ እንኳን ከሆነን ሞኝ እንዳልሆነን ነግረን ነው የዋህ መሆናችንን በከማስታወቂያ ገ እኔ የዋህ ስለሆንኩኝ ሞኝ እንደሆንኩ እንዳይመስልህ ይሄን ነገር አውቀዋለሁ ብለን የዋህ መሆናችንን ለመናገር በሚሞክርበት ጊዜ የዋህ አለመሆናችንን አጋልጠን እንሄዳለን የዋህና ትሁት የሚታወቀው የዋህና ትሁት ነኝ አይሉ the day you say I'm yawah you're not አንድ ሰው እንዳለው እኔ የምመካበት አንድ ነገር ቢኖረኝ ትህትናዬ ነው አለ ያለችኝ ብልጠት ብትኖር የዋህነት የነች እንደማለት ነው አያችሁ በጣም ብልጥ ስለሆነ የዋህነትና ትህትናን እንዳያመልጡን በሆነ በትቢታችንና በብልጠታችን ፓኬጅ ውስጥ እነሱን እንኳን ማስገባት እንፈልጋለን የሚገርማችሁ ነገር እግዚአብሔር ትሁት ላልሆነ ሰው አምኖ ኃይሉን አይሰጥም ምክንያቱም ለትቢተኛ የእግዚአብሔርን ኃይል አግኝቶ ማን ሊተርፍ ነው ለብልጥ ሰው ደግሞ ጥበቡን አይሰጥም እንዴ ድሮም ብልጥ ነው የእግዚአብሔርን ጥበብ ከተጨመረበት ያንን ብልጥ ሰውዬ የት ልትኖሩ ነው እናንተ ስለዚህ እግዚአብሔር ጥበቡን ለየዋህ ኃይሉን ለትሁት ቅድም አያችሁ ክርስቶስ የእግዚአብሔር ኃይልና ጥበብ ነው ብለናል ከኔ ተማሩ ያለ የኔን ኃይል የሚቀበል የኔን ጥበብ የሚወስድ ሰው መጀመሪያ ልቡ ምን መሆን አለበት የኔን ልብ መምሰል አለበት እግዚአብሔር ኃይሉን ያለወሰን ጥበቡን ያለወሰን በክርስቶስ ላይ ያደረገው የክርስቶስ ትህትና እጅግ 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 ዝቅ ያለ ስለሆነ እግዚአብሔር ሙሉ ኃይሉን በክርስቶስ ላይ ያመናል። የክርስቶስ የዋህነት ተማስ ደንጋጭ ስለሆነ እግዚአብሔር ጥበቡን ሁሉ በክርስቶስ ላይ ዲፖዚት ማድረግ ይችላል። አያችሁ ዛሬ በጣም ብልጥ ስለሆነን ከእግዚአብሔር ጥበብ ራቀን። በጣም ትምክህተኞችና በራሳችን በብዙ ነገሮቻችን ስለምንመካት ትንንሽ ነገሮቻችን ትልልቅ መመካት በውስጣችን እየፈጠሩ ስላስቸገሩ እግዚአብሔር በሰጠን ስጦታ ቆም እንመካ ሰዎች ነንኛ ባልሰራንበት እግዚአብሔር የሰጠን ነገር ሰዎች አቀማጥለው ስላላሉን እንኳን እኮ ብዙ ኦፌንድድ እንሆናለን። እውነት ነው ሸት ነው። ስለዚህ እግዚአብሔር የሚፈልገው ምንድነው? እሱ ትሁት ሰው። ለዚህ ቆን ወደዚህ ትሁት በቃሌ ወደሚንቀጠቀጥ መንፈስ ወደ ተሰበረ ሰው መለከታለሁ ደስ የሚያሰኙኝ እነዚህ ናቸው ነው። ስጋዊ እንድንሆን ያደረገን ምንድነው? እሱ ከእግዚአብሔር ኃይልና ጥበብ መራቃችን ነው። ከእግዚአብሔር ኃይልና ጥበብ ያራቀን ስላልፈለግን ሳይሆን ልባችን ግን ያንን መሸከም የማይችል ከትህትናና ከየዋህነት። በጣም ይገርማችሁ ማቴዎስ 5 ላይ ማቴዎስ 5:5 ትልቁ የሚያስደነግጥ ቃል አለ። የዋሆች ምንድናቸው ይላል? ብፁዓን ናቸው ምን ይሆናሉና? ማንንም ይነግረኝ። ምድርን እኮ ነው ይወርሳሉ የሚለው። እኛ እኮ የዋሞን ምን ፈራውኮ ምድር ይወሰድብናል ብለን የዋቦን መኪና ይወሰድብኛል፣ ልጆቼ ይወሰድብኛል፣ እንትኔ ይወሰድብኛል፣ እንት መጨረሻ አገልግሎቴ እንትኔ ይወሰድብኛል። እግዚአብሔር ቃል እኮ የዋሆች ብፁዓን ናቸው ምክንያቱም ለምን ምድርን ይወርሳሉ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋ እኮ ማለት ሁሉ ነገር ኃይል ማለት ነው። የእግዚአብሔር ኃይል ለነሱ ይሰጣል። እኛ ትሕትና እኮ የምንፈራው እንዳንበለጥ፣ አድቫንቴጅ እንዳይወሰድብን፣ ደካማ እንዳንመስል። ግን ጸጋ የሚሰጠው ለማን ነው? ትዕቢተኛ እኮ ሰይጣን እንደማይወጋው ታውቃላችሁ መቼም። ለምን? ማን ስለሚቃወመው? እግዚአብሔር ራሱ ስለሚቃወመው ሰይጣን ይህንማ እግዚአብሔር ይዋጋዋል፣ እኔ ምን ከሱ ጋር ደከመኝ። ከኔ ተማሩ፣ የኔ ቀንበር አይቆረቁርም፣ ልዝብ ነው፣ አይከብድም፣ ቀላል ነው። አንድ ጊዜ ሰው የዋህና ትሁት ከሆነ የመጨረሻ ሎ ቦታ ካላችሁ ከዛ በታች ሎ ስለሌለ ምን ያሰጋችኋል? ሁሉም ሰው በራሳችሁ ስትሆኑ ሊያታልላችሁ ከቻለ በቃ ዩር ሎስት ዩር ዳን። ግን ሰው በዛ ደረጃ ላይ ሲደርስ የማይበለጠው የእግዚአብሔር ጥበብና የማይሸነፈው የእግዚአብሔር ኃይል ከእነርሱ ጋር ስለሚሆን የዋሆች ምድርን ይወርሳሉ፣ ጥበበኞች ደግሞ እንደ ጸዳል ይደምቃሉ። በመዘላለሙም በምድሩም የሚያጡት ነገር የለም። ግን በዚህ ብልጥነትም አይደለም ትሁትና የዋ የምትሆን ምንሆነው። ይህም ቆይ እንግዲያውስ እንዲላስላና እሱ መልሶ እዛው ትራፑስ ነው የሚከተል ክርስቶስን መምሰል እግዚአብሔርን ደስ ስለሚያሰኝ። ሶፎንያስ 3:12 ላይ በጣም የሚገርም ቃል አለ። ያው ከማይነበቡ መጽሐፎች አንዱ ሶፎንያስ ስለሆነ ማለት በመካከልሽም የዋህና ትሁት ህዝብን አስቀራለሁ በእግዚአብሔርም ስም ይታመናሉ ይላል። ምን አይነት ህዝብ አስቀራለሁ? የዋህና ትሁት። ደስ አይልም? የዋህና ትሁት። ዘኍልቍ 13:12 ላይ ከሶስት ጀምሮ ስለ ሙሴ ሲናገር ይላል ሙሴ በምድር ላይ ካሉ ሰዎች ሁሉ ትሁት ነበር ይላል። ያንን ቃል ሄዳችሁ ስታነቡት ያንን ቃል የሚናገርበት ቦታ አሮንና ማርያም የተነሱበት ጊዜ ነው። በሱ ላይ ስንት ነገር አድርጎላቸው ከስንት ነገር ውስጥ አወጣቸው። ምንድነው እሱ አንተ የሚያንዘባንን? እግዚአብሔር እኮ በእኔ በነቢይቱም በእኔ በሊቀ ካህኑም ይሰራል። ምንድነው አንተ ብቻ ነህ እንደ እግዚአብሔር ብለው በጣም ተነሱበት። ሁለቱም በስጋ ታላላቆቹ ናቸው። ከዛ የሚገርማችሁ ነገር ሙሴ ተናደደ አይደለም፣ እግዚአብሔር ተቆጥቶ ወረደ ይላል። ሙሴ ቃል ተቆጣ። እኛ እኮ እግዚአብሔር እስኪቆጣ እንኳን ጊዜ አንሰጠውም። ከዛ እግዚአብሔር ምን አለ? እንዴት ምን አይነት ንቀት ምን አይነት ድፍረት ነው የተሰማችሁ? ጥራልኝ ሁለቱም ሶስታችሁም ነው አላቸው። ቅርቡ ምን አይነት ድፍረት ነው? ነቢይ ቢነሳ ባለራእይ ቢነሳ ወይ በህልም ወይ በሆነ መንገድ እናገር። እኔ እኮ እና ሙሴ እኮ ጓደኛሞች ነን፣ ፊት ለፊት ነው እኮ የምናወራው። እሱ እኮ ከእናንተ አንድ ሊግም አይደለም። የናንተ ድፍረት ምን አይነት ድፍረት ነው ብሎ እግዚአብሔር ተቆጥቶባቸው ሳይመል መልሳቸው ሳይሰማ እንግዲህ እግዚአብሔር እንዲህ ያናደደ ነገር ሙሴ ግን ከዛ ተመልሶ እዛው ተንበርክኮ እግዚአብሔር ባክህ እነኚህ ሰዎች ምንም ስለማያውቁ ነው ማራቸው ማለት ምንም ይጎ የለም በእግዚአብሔር ላይ አልተነሱም በሙሴ ላይ ነው የተነሱት የተቆጣው እግዚአብሔር ነው የፈለከኝም ብትል ማርያም በተለይ 40 ቀን ለምጻም ሆና ትቆያለች ህዝቡ ለምንድን ነው ማርያም ሴት ስለሆነች ነው ይላሉ አንዳንድ ሰዎች አይደለም ማርያም ነብይ ነች ካሮን ሊቀ ካህን ነው አሮን የሰው ወኪል ነው ማርያም የእግዚአብሔር ወኪል ናት ካህንና ነብይ እኩል አይደለም ጀጅሚል ነብይ የእግዚአብሔር አፍ ስለሆነ ፍርዱ ከባድ ነው ሚስሪ ፕሬዘንት አርጋኛለች ነው አሮን የሰው ወኪል ነው ድሮም የሰው ወኪል ስለሆነ ብዙም በኋላ እንኳን አይታችሁ ከሆነ ብዙ ሰዎች ሲፈረድባት ጥጃ ሰርቶ እንኳን እግዚአብሔር በአሮን ላይ በጣም ተቆጣ ይላል ግን ብዙ እንትን ብሎታል አንዳንድ ጊዜ የምንቀበለው ጸጋ ቅጣታችንንም ከፍ ያደርገዋል ጾታችን ሳይሆን ማለት ፊልጵስዩስ 2 ላይ ስታነቡ ትህትና ማለት ምን እንደሆነ በክርስቶስ ይወስድና ይዋለን ካንድ ጀምሮ በክርስቶስ አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምህረትና ርህራሄ ቢሆኑ ደስታዬን ፈጽሙልኝ በአንድ ሐሳብ ተስማሙ አንድ ፍቅር አንድ ልብ አንድ ሐሳብ ይሁንላችሁ ለወገኔ ይጥቀማል በማለት በወገንተኝነት ማለት ነው ወይንም በከንቱ ውዳሴ ክብር ለማግኘት ምክንያት አንድ እንኳን አታድርጉ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው እንጂ ይላል ትህትና ባጭር ቃል ሌላው ከኔ ይሻላል አውቆ ሌላውን ማስበለጥ ነው የዋህነት ደግሞ አውቆ መበለጥ ነው አውቆ ማስበለጥ ትህትና ነው ሳትጠየቁ ማለት ከሌ ከኔ ይሻላል በቃ ይሄ ለአፍ ሳይሆን ከልብ በቃ አውቆ ማስበለጥ ትህትና ነው ከባድ ነው አውቆ መበለጥ ደግሞ የዋህነት የዋሆች አውቆ ነው የሚበለጡት ለዚህ ነው መጨረሻ ላይ እግዚአብሔር ያያይና እነኛ የበለጡ ሰዎች ሄዶ ደክመው በዚህ በኩል ምድር ለነሱ ይሰጣል በጣም ከባድ ነገር አውቆ ማስበለጥና አውቆ መበለጥ ነው ባልንጀራ ካንተ እንዲሻል አስብ ሲል በአንዳንድ ጊዜ ኦቪየስ ነው እንዴት ነው ከኔ እንዲሻል ማስበው በትህትና ይቻላል ለአንተ የሚጠቅመን ሳይሆን ለሌላው የሚጠቅመውን ተመልከት እንዴት ይቻላል እኔ አፈጣጠሬ ለኔ የሚጠቅመኝን ማየት ነው በትህትና ይቻላል ለዚህ ሞዴል ሲያስቀምጥ ክርስቶስን በክርስቶስ ኢየሱስ የነበረ ይህ ሐሳብ ይህ ማይንድ ይህ ልብ በእናንተ ዘንድ ይሁን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው ነገር ግን የባሪያን መልክ ይዞ ምን አርጎ ይዞ ራሱ ይዞ በሰው ምሳሌ ሆኖ ማን ሆነው ራሱ ተደርጎ አይደለም ይለው እግዚአብሔር ራስ ይዞ ሆኖ ራሱን ባዶ አደረገ ማን ነው ባዶ ያደረገው በሏ ራሱ በመስሉም እንደ ሰው ተገኝቶ ለክርስቶስ ሰው መሆን ምን ያህል መውረድ እንደሆነ ላይገባን ይችላል አሁን አዲስ አበባ ውስጥ ለአንድ ፋሲካ ለሚታረዱ በጎች በጉኑ ብትባሉ ምን ይስማቸዋል መታረድ ይቅርና ከአሰላዚ እየተነዳችሁ እየተገረፋችሁ በግር መምጣት አያችሁ ለክርስቶስ ሰው መሆን በጣም ብዙ ዋጋ የሚያስከፍል ነገር ነው በግርግም ከመወለድ ጀምሮ በመስቀል እስከ መሞት ያለውን በመሃል ያለው ሚስ አንደርስቱድ የተደረገውን በፈጠረው እጅ በጥፊ የተመታውን ምራቅ የተተፋበትን ተውት እብድ ነው ተብሏል ወንጀለኛ ነው ተብሏል ያልተባለው ነገር የለም ሆናችሁ እንኳን ከባድ ነው መባል ሳትሆኑ መባል ከባድ ነው ሌላ ሆናችሁ እናንተ የምታረጉት ነገር ለዛ ሰው የሆነ ይያለ ማለት ነው ለሞት ይሆም የመስቀል ሞት እንኳን የታዘዘ ሆነ ስለዚህ የእግዚአብሔር ኃይል የእግዚአብሔር ጥበብ የሚያድርበት ሰው ራሱን ባዶ ለማድረግ ፈቃደኛ ሆነ ራሱን ለማዋረድ ፈቃደኛ ሆነ ባሪያ ለመሆን ፈቃደኛ ሆነ ለመታዘዝ የመጨረሻው የሄቨን ማርኩ መታዘዝ ነው። የትህትና መጨረሻ መታዘዝ መታዘዝ ነው። እስከ መስቀል ሞት ያለ ሊሚት አንኮንዲሽናሊ አንሪዘርቭድሊ ባልተወሰነ መጠን ክርስቶስ ለመታዘዝ። ስለዚህ እግዚአብሔር ከስም ሁሉ የሆነውን በላይ ቢሰጠው ስም ጉልበት ሁሉ በሱ እንዲንበረከክ ቢያደርግ ከፍ ካለ በላይ ከፍ ቢያደርገው በጥበብም ይሁን የጥበብና የእውቀት መዝገብ ሁሉ በእርሱ ቢሆን በኃይልም ቢሆን ደግሞ በሰማይ በምድርና ከምድር በታች ያለ ሁሉ ለሱ ቢንበረከክ ያንሰዋል ወይ? ስለዚህ አሁን ዛሬ እግዚአብሔር የሚፈልገው አንድ ሰው ራሱን በትህትናና በየዋህነት ልቡን እግዚአብሔር እንዲለውጥለት ለመስጠት ፈቃደኛ ሆነ። አሁን የብልጦች ዘመን ነው፣ የጉልበተኞች ዘመን ነው። ብዙ አዋቂ አለ፣ ብዙ ማሳየት የምንችላቸው ነገሮች ነው። እግዚአብሔር ግን አሁን መጀመሪያ የሚፈልገው ሊያራግፈን ነው። ከምንመካባቸው ነገሮች ሁሉ እንድንለይ እግዚአብሔር ይፈልጋል። ልባችንን ባዶ ማድረግ እንፈልጋለን ወይ? እንደ እርግብ የዋህ ሁኑ ሲል በቃ ሁኑ ነው። ምንም አማራጭ የለው። እርግብ የዋህ ልሁን አልሁንም የሚል ነገር የላትም። በሺፍት የዋህ መሆን አይቻልም። ቸርች ቸርች የዋህ፣ ቤት ቤት ብልጥ፣ ስራ ስራ የሚባል ነገር የለም። እግዚአብሔር ሁል ጊዜ የዋህ፣ ሁል ጊዜ ትሁት እንድንሆን ይፈልጋል። የዋህ ስንሆን፣ የዋህ በሆንን መጠን የእግዚአብሔር ኃይል ያለመከልከል በእኛ ላይ ይፈሳል። የእግዚአብሔር ጥበብ ሶሪ። ምክንያቱም እኛ በምድር ቋንቋ ሞኝ ስለሆንን በእግዚአብሔር ጥበብ እየተሞላን ስለምንሄድ ሰዎች ሞኝነታችንን አይተው ሲቀርቡ በኋላ የእግዚአብሔር ጥበብ ያሸንፋቸዋል። አሁን እኮ የኛ ብልጠት ስለሚቀድም የእግዚአብሔር ጥበብ ከየት ይምጣ? በጣም ብልጦች ሆነን፣ በጣም አክሮባቲስቶች ሆነን። ስለዚህ እግዚአብሔር አሁን የእኛን ትውልድ ከራሱ ብልጠት ነፃ ያውጣው። በቃ የዋህ እግዚአብሔር የየዋዎች ምድር ያድርገው። ሶፎንያስ ላይ እንደሚለው የዋሃንና ትሁታን እግዚአብሔር በዚህ ምድር ላይ ያለውን ብልጠት ይምታ። ትውልዱ ብልጥ በመሆን እየተንከራተተ ነው። ብርቱ በመሆን በተለያየ ነገር ብርቱ ለመሆን እንሞክራለን። ዘራችን እንጠቀማለን፣ ሃይማኖታችን እንጠቀማለን፣ ግንኙነታችን፣ ትምህርታችን፣ በቃ ማሳየት የማንፈልገው ነገር የለም። እግዚአብሔር ግን ከራሳችን ብርታት ነፃ ያወጣል። እግዚአብሔር ትሁታንን ጸጋ ይሰጣል፣ የዋሃንን ደግሞ እግዚአብሔር ከፍ ከፍ ያደርጋል ይላል እግዚአብሔር ቃል። ስለዚህ እንደ ህዝብም እግዚአብሔር የዋህና ትሁት ህዝብ ይፈልጋል። እንደ ደቀ መዛሙርት እንደ አገልጋይና እንደ ተከታዮችም እግዚአብሔር የሚፈልገው ዛሬ በጣም የተማሩ አዋቂ መማራችንና ማወቃችን እግዚአብሔርን ያስከብረዋል። ሰራተኛ መሆናችን እሱን አልያልኩ አይደለም፣ ግን ያንን ሁሉ የምናደርገው በየዋህነትና በትህትና ልብ መሆን አለበት። እዚህ የክርስቶስ ልብ ምን እንደሆነ የገባን ይመስለኛል። ከፍጥረታዊ ማንነታችን በክርስቶስ ድነን ነፃ ከወጣን አይቀር ለምን በህፃን ሆነን በራሳችን ጉልበትና በራሳችን ጥበብ በዓለም ጭቃ ውስጥ እየተንከባለን እንኖራለን? እግዚአብሔር ነፃ ሊያወጣን ይፈልጋል። ነፃ የምንወጣው ደግሞ ጳውሎስን ድካምህ የኃይሌ መፈጸሚያ ደካማ ሁንልኝ፣ የዋህ ሁኑልኝ፣ ትሁት ሁኑልኝ። አያችሁ፣ ትዕቢት ሰይጣንን ከዛ ከሰማይ ወደዚህ ከጣለ፣ ትህትና ክርስቶስን ከምድር ወደዛ ከፍ ወዳለ ቦታ ካወጣ፣ በትዕቢትና በመመካት ውስጥ ምንም የሚገኝ ነገር የለም። የዋሃንና ትሁታን የሚታወቁት ምንም መመኪያ ስለሌላቸው ነው። ከማ በቀር ከእግዚአብሔር የሚመካ ኃያል በኃይሉ ጠቢብ በጠቡ ባለጠጋ በብልጽግናው የሚመካ ጽድቅን ፍርድንና ምሕረትን በምድር ላይ የማደርግ እኔ በመሆኔም በማወቁ በዚህ እነዚህ ምን ያደርጉኛል? ስለዚህ ዛሬ የምጠይቃችሁ ጥያቄ የክርስቶስን ልብ ካልመሰለ ልባችን እግዚአብሔር አይቶ በቃ ቤት ሙሉ ሰው ሙሉ ብዙ ሰው አለ፣ አንድ ሰው የለም። ስለዚህ ይሄ የግል ጥሪ ነው። ይሄ በግላችን ከእግዚአብሔር ጋር እግዚአብሔር ወይ ልቤን አጽዳው፣ ትሁት የሆነ ልብ፣ የዋህ የሆነ ልብ፣ በአንተ ጥበብና በአንተ ኃይል ብቻ የሚደገፍ በራሴ የማልደገፍ በሰው የማልደገፍ በምንም የማልደገፍ እንደሆን እፈልጋለሁ። እናያለን፣ እግዚአብሔር ሰዎችን በፍጥነት መለወጥ ይጀምራል። ስጋውያን የሆኑ ሰዎች እያየናቸው መንፈሳውያን መሆን ይጀምራሉ። ምክንያቱም የዳነው በእርሱ ጥበብና በእርሱ ኃይል ከሆነ ክርስቶስን የምንመስለውና እግዚአብሔር የሚፈልገውን ያን አንድ ሰው የምንሆነውን በእርሱ ጥበብና በርሱ ኃይል በርሱ ጸጋ ነው። እግዚአብሔር ደግሞ ይሄንን ያደርጋል።
በዚህ ክፍል ያዘጋጀንላችሁን ትምህርት በዚሁ ቋጨ ነው። በሌሎች ክፍሎች ያዘጋጀናቸውን ትምህርቶችም ከምንጮቻችን በማግኘት እንድትከታተሉ እየጋበዝናችሁ ላላችሁ ማንኛውም ማስተያየትም ሆነ ጥያቄ በ251-904-31-31-31 በመደወል አሊያም በዚሁ ቁጥር በቴሌግራም እንድታደርሱን ጠይቃለን። እግዚአብሔር አምላክ ይባርካችሁ።